ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። አስቀድመን ወደ ባህር ዳር እናቀናለን። በዚያ የማይተዋወቁ ሰዎች እንዲህ በዓመት በዓል ዋዜማና በዓመት በዓል ሰሞን በፍጥነት ወዳጅነት መስርተው የቅርጫ ማህበር የሚገቡበት ልዩ ገበያ ይገኛል። ገበያውን በተመለከተ አስቴር መስጋናው ቀጣዩን ዘገባ አሰናድታለች።
ይህ ባህር ዳር ከተማ የሚገኘው ሰባታሚት የሚባለው የእንስሳት ገበያ ነው። ቦታው መገበያያ ብቻ አይደለም። ከመሸጥና ከመግዛት ባለፈ ፍቅር፣ መተማመንና መከባበር ጎልቶ የሚታይበት ነው። የዚህን ገበያ የአንድ ቀን ውሎ ልናስቃኛችሁ ወደድ። አቶ አእምሮ ወርቄ ገበያ መሃል ቆመው ቅርጫ የሚካፈላቸውን ሰው ይጠብቃሉ። ሰዎች እየመጡ ይጠይቃሉ። ከነዚህ ውስጥ ወይዘሮ ገበያነሽ ዓለም አንዷ ናቸው። ከናቶ አእምሮ ጋር ቅርጫ ለመካፈል ተስማምተው ገንዘባቸውን ከፈሉ። ልብ በሉ፣ እነዚህ ሰዎች አንድ ከተማ ቢኖሩም ዛሬ ነው ገበያ ያስተዋወቃቸው። ልክ እንደ ወይዘሮ ገበያነሽ ሁሉ ገንዘባቸውን ይዘው ወደ ገበያ የወጡ የማይተዋወቁ ሰዎች ተዋውቀው ገንዘባቸውን ለተመረጡ ሰዎች እየሰጡ አገኘናቸው። እዚህ ገበያ ቅርጫ የሚገባ ሰው የበሬ ስጋ ፈልጎ የመጣ በሬ ለመግዛት ከተሰበሰቡ ሰዎች ጋር ይቀላቀላል። አይ የላም ስጋ ነው የሚፈልግ ካለም ቪዲዮዎቹን ይፈልጋል። ኪሱንም በዛው ይወስናል ማለት ነው።
ያንደኛው ላም ሲል ሌላኛው በሬ ሊል ይችላል። መጀመሪያኛ ብዙ ከማዋጣታችን በፊት ፍላጎታችን ተጠያይቀን ነው።
በምርጫቸው የተሰባሰቡ ሰዎች ብር ካዋጡ በኋላ ከብት ለመግዛት ወደ ከብት ገበያው የሚሄዱት የተመረጡ ወንዶች ብቻ ሲሆኑ፣ ሴቶችና አቅመ ደካሞች እዚሁ ይቀራሉ። እነ ወይዘሮ ገበያነሽም ስልክ ከተቀያየሩ በኋላ እዚሁ እየጠበቁ ነው። እኛ ግን የካሜራችንን እይታ በሌሎች ላይ አሳርፈን ገንዘባቸውን ሰጥተው የሚጠብቁ ሴቶችን አገኘን። ከነዚህ ውስጥ ወይዘሮ ፍቅር ተጀምበር አንዷ ናት።
እኔ ለመጀመሪያ ጊዜ የመጣሁት እዚህ ሰባታሚት ቄራ ስጋ ፈልገን ከጓደኛዬ ጋር ለመጀመሪያ ጊዜ ማየት ፈልጌ እንዲሁም ስጋ ለመግዛት ነው የመጣሁት። ይሄ ማለት አብሮ መብላቱን አብሮ የሆነ ነገር ተካፍሎ እንዳጥኑ ሰው ትገዝቶ መብላቱ ጥሩ መልካም ነገሩን ተረድቻለሁ። ደስ የሚል ስሜት ይፈጥራል። በመሰረቱ ይሄ እዚህ አካባቢ ላይ ያለውን ነገር ግሪን ላይት ያሳያል። በቃ ከብቶቹ ማየቱ በራሱ በጣም በርካታ ቁጥር ያላቸው እንስሳቶች ቻሉነዚህ ማየቱ ሰው በጋራ እንደቅሙ ገዝቶ በጋራ መከፋፈሉ የጥሩ ነገር ነው። ከነሳ ማሻገር
መተማመኑ
ደስ የሚል ነገር ነው። እኔም አሁን ምንድን ያደረኩት 10-5-6 ነን የሆነ ብር አዋጡ ተባል አዋጠን ሰጠን ገዝተው እንግዲህ መርጠው አርደው ሚደከት ሚደሰን ድርሻ ሲሰጥ እየጠበቅኩ ነው። አምኜ ነው በቃ ሚሰጥ ሚን ተቀብዬ ለመሄድ
አለፍ ስንልም ቅርጫ የሚካፈሉ ሰዎችን አገኘን። አስተያየታቸውንም ጠየቅን።
በቃ እንግዲህ እዚህ አካባቢ ጥሩ ባህል ምንድነው? ገበያ ዳር ይመጣል፣ ሰው ይገናኛል፣ ይሰበሰባል ገንዘብ፣ በዚህን ያህል ልንገዛ እንችላለን የሚል ግምት ያወጣል። ገበያ ይገባል፣ ይገዛል፣ ያርዳል፣ ይከፋፈላል። እና በጣም ቆንጆ ባህል ነው።
ሰዎችን ያውቋቸዋል።
ምን ተዋውቅም፣ በአጋጣሚ ልንገናኝ እንችላለን።
እንደውም ይገርምሽ እና ከአርባ ዓመት በላይ ነው እዚህ የተቀመጡት። ከአርባ ዓመት በላይ
እሺ፣
እዚህ አገር እና ዳራቹ አንተዋወቅም። በየቀበሌው ነን ያለ፣ እዚህ እንተዋወቃለን፣ እዚህ እንደራጃለን። ተደራጅተን አሁን ቅድም እንደተባለው ለአንዱ ሰው ትልቅ ሰው ነው ለምንለው ሰው እንሰጠዋለን። ይሄዳሉ፣ የተወሰኑ ሰዎች ይገዛሉ፣ የተወሰኑ ሰዎች ይቀመጣሉ። ቁጭ ብለን እንመጣለን፣ እንከፋፈላለን። እና ባህር ዳር ልዩ የሚያደርገው ልባድርጊ ከየትኛውም ቀበሌ መጥቶ ተገናኝቶ አንድ ላይ ስጋ ተቀራምተው ወደ ቤታቸው መሄድ መቻል እምነት በእያንዳንዱ ሰው እምነት እዚህ የመጣው ሰው ስጋ ሊገዛ የመጣ ሰው ያጭበረብረኛል፣ ገንዘቤን ይወስደኛል ምትል ነገር የለም።
በጣም
እያያችሁ
በጣም
ከእንስሳት ገበያው ፊት ለፊት በጣም ሰፊ ግቢ ያለው ትልቅ ህንጻ ተመለከተ። ያካባቢው ከብታራጆች እንደነገሩን የባህር ዳር ከተማ አስተዳደር አስገንብቶ ግን ደግሞ ዘግቶ ያስቀመጠው ዘመናዊ ቄራ ነው አሉ። 150 አባላት ያሉት እርግጥ በጋራ የእንስሳት ተርዳ አገልግሎት ህብረት ስራ ማህበር ጻፊ ተስፋዬ መልካሙ ያለውን ችግር እንዲህ አካፈለን።
እንደምታው ጨራ አገልግሎት እንሰጣቸዋለን ቦታ እንሰጣቸዋለን አሉ። ቦታ አልተሰጠንም እንዴ ያያይሽ ነው የሚታረደበት። ለተጠቃሚውም አሁን የሚመገበው ስጋ ጥራቱን የጠበቀና የነሱ የተጠበቀ አይደለም። ስለዚህ ምንድነው የከተማ አስተዳደሩ የሚሆን የምን እንደሆነ ችግሩን አላወቀ ነው ምንኛ። ምክንያቱም ጨራ ላይ የተዘጋጀ ይባላል ዘውጭ ተግባውን የሚያተደራጃችሁ ቦታ ይሰጣቸዋል ይሰጣቸዋል የነነቱ የተጠበቀ ስጋ ለህብረተሰቡ ታቀርባለሽ ተባል የተገበረልኝ የለም።
እዛ ፊት ለፊት ላይ ዲዩ አካባቢ ላይ በቅርብ ርቀት ላይ የባህር ዳር ከተማ ቄራ የሰራው ቤት አለ። ነገር ግን ስራ ላይ አልዋለም። እንዲሁም ደግሞ ከተማ አስተዳደሩ ያደራጃቸው ህጋዊ የሆኑ አራጆች አሉ። እነዚህ አራጆች ከፍተኛ የሆነ ቅሬታ አላቸው። ተደራጅተዋል። ነገር ግን ምቹ የሆነ የማረጃ ስፍራው ስራ ላይ መዋል ስላልቻለ በጣም እየተጉላሉ እየተቸገሩ እንደሆነ አስተያየት እየሰጡ ነበረ። ስለዚህ የባህር ዳር ከተማ አስተዳደር ይህንን አፋጣኝ ምላሽ መስታለበት ብዬ አስተያየት መስጠት ፈልጋለሁ።
ስርቆት የማይታሰብበት መተማመን የነገሰበት 7 ዓመት የእንስሳት ገበያን ዙረን ተዟዙረን ከጨረስን በኋላ ቀድሞ ቀጠሮ አስይዘናቸው የነበሩ ሰዎች ጋር ሄድን። አርደው ቅርጫት ሲከፋፈሉ ደረስን።
ዛሬ አየሻቸው በሙሉ እንዴ ወንድም ሆነ በሰውስ ነገር የሚሆኑ ለሽ ፈጥረናው ምን ላይ እሱ ምን እንትን አፕሮቾን ታይ እ ለአንድ ለትልቅ አስተዋጽኦ እንደ ካልቸር ዲቨሎፕመንት ደረጃ ያለው እ በየነው ማሰቡ በኔ ጋቱ ሁሉ ከድሮ ጊዜ ነበሩ አንድነት የሚነሱ ስራዎች የገበያም ሆነ በአጠቃላይ በማህበረሰቡ ዘንድ ይሄ ነገር የለም እየጠፋ እየጠፋ ይመጣል። ትልቅ አስተዋጽኦ ነው ይሄ ነው። ስለዚህ ለአንድነት ምንም ትልቅ አስተዋጽኦ አለው።
ከዚህ በፊት የነበረው ደግሞ በአካባቢ እንነጋገራለን 5-4 ሆነን 6 ሆነን ሰፈር ላይ ወስደን እናርድ ነበር። አሁን ደግሞ ከዚህው ባለው ነገር ምክንያቱም እዚያ ላይ ሰፈር ላይ ወስደን እናርደው እንደኛው አትና ይመረው ይችላል። ሌላው የማረጃ ቦታ በራሱ በሽራ ነው ማረጃ ከዚህ የተዘጋጀ ስላለ ወስዶ ሌላ ቦታ ከባረ ከዚህ ቦታ ላይ ማረጃ የተሻለ ነው።
እነዚህ ገበያው ያስተዋወቃቸው ሰዎች ትውውቃቸውን የሚያደብሩበት ስነ ስርዓትም እንዳላቸው ተነገረን። ያም ምላስ ሰንበር መትረው በሚጥሚጣ ሰው የሚጎራረሱበት የባህር ዳር ከተማ አስተዳደር ዘግቶ ያስቀመጠው ዘመናዊ ቄራ አገልግሎት መቼ ሊሰጥ ነው በማለት የባህር ዳር ከተማ ከንቲባ ጽፈት ቤት ኃላፊን አቶ ፍታ ንግስት በዛብህን ጠየቅናቸው።
ወጃ በከተማ አስተዳደር ዘመናዊ ቄራ በተጨማሪ የተገነቡት የቄራዎች ላይ አንደኛ አሁን የእርድ ማረጃ ወይም የከብት ማንጠልጠያ ኤሌክትሮሜካኒካል ማሽን የለውም ማኑዋል። ይሄንን አሁን አንድ ግብረሰናይ ድርጅት ጋር በመነጋገር ልጆቹ ወደ ማህበር በጥቃቅና አነስተኛ ነው የተደራጁት ወደ ማህበር ተቀይረው ካለው እንትን እኔ በዚህ በኢንቫይሮንመንታል ወይም ደግሞ በአካባቢ ጽዳትና ልማት ላይ ምሰራ ስለሆነ አግዛለሁ ያለ ድርጅት አለ። አሁን ቀርቦ እሱነን እኔ መሰረተ ልማቱን ላሟላው የርዳ አገልግሎቱ የተሻለ ሆኖ የሚፈጸምበት ሁኔታ ይመቻች የሚል አነጋግሮናል። እኛም እየተነጋገርንበትና በቀጥታ ተረክቦ መሰረተ ልማቱ በተለይ
ለዘመናት አብሮ የኖረ ፍቅር መተሳሰብ መተማመን ያየንበት የባህር ዳሩ 7 ዓመት የእንስሳት ገበያ ከትላንቱ የዘለቀ ባህልና ማህበረሰብ አኗኗር ዘይቤ ያየንበት መስታወታችን ነው። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን አመሰግናለሁ። ስሜትን ጠንቅቆ የማወቅ የመግራትና የሌሎችንም በቅጡ የመረዳት በውጊ ማስተናገድ ክህሎት ኢሞሽናል ኢንተለጀንስ በሚል እንግሊዘኛ መጠሪያው ይታወቃል። ይህን ክህሎት ማዳበር ከሰዎች ጋር በሚኖረን ተግባቦት በስራ ቦታና በቤተሰባዊ ህይወት ብሎም በሌሎች ማህበራዊ ግንኙነቶች ጭምር ለስኬት እንድንበቃ የሚያግዘን መሆኑ በባለሙያዎች ይታመናል። የክህሎቱን ፋይዳና የጠቀሜታ የሚያስረዱን ባለሙያ ጋብዘናል። ባለሙያው ዶክተር ሳሙኤል ወልዴ ናቸው። ዶክተር ሳሙኤል በግራንድ ካኒን ዩኒቨርሲቲ የህክምና መምህርና ደራሲ ናቸው። አሉላ ከበደን ያነጋግራቸው።
አንድ ሰው በትክክል የሚያዩ ወይም በውል ለይተው ማየት የሚችለው በልቡ ነው። አስፈላጊ ወይም ወሳኝ ነገሮች ከወትሮው እይታ የተሰወሩ ናቸው ሲል ጻፈ። ፈረንሳዊው ደራሲ ገጣሚና ጋዜጠኛ በሌሎች ስራዎቹም ይታወቃል አንቷን ደ ሳንት ኤግዙፔሪ። አንዳንድ ነገሮች ከአምሯችን የላቀ የማሰብ ችሎታ በላይ ለልባችን ለጥልቁ ስሜታችን ቅርብ ናቸው እንደማለት። ዶክተር ሳሙኤል ወደርሶል ምጣል ለዛሬው ሐኪሙን ይጠይቁ ፕሮግራማችን ትኩረት ምንድነው ያልኩት ነበር ያስቀደምኩት። በእንግሊዝኛው አጠራር ኢሞሽናል ኢንተለጀንስ በአጽሮቱ ኢኪው በሚል መጠሪያ የሚታወቀው የስሜት ልህቀት ወይም ስሜትን በቅጡ በማወቅና በመግራት የመጠበብ ክህሎትና በአእምሯችን ጤና ላይ ያለውን አንድምታ ነው የሚመለከተው። ምንነቱን ከማወቅ ብንነሳ ለመሆኑ ይሄ ብዙ የተነገረለት ነገር ግን አሁንም በአመዛኙ የማይታወቅ ኢሞሽናል ኢንተለጀንስ ምንድን ነው?
ዳንኤል ጎልድን የሚባል በጊዜው የሃርቫርድ ፕሮፌሰር የነበረው ሰው ኢሞሽናል ኢንቴሊጀንስ የሚለውን መጽሐፍ ጽፎ አስነበበ። ከዛ ጥያቄ ውይይቱ ፍለጋው ሙከራው የበዛ መጣ እና በዋናነት ይህ ኢሞሽናል ኢንቴሊጀንስ የሚነካካው የአንድ ሰው የስሜት በከፍታ የሚገለጥባቸው መንገዶች መናገሩ ይቀላል ምን እንደሆነ እና አራት አቅጣጫዎችን ያካለለ ነው። ራስን የመግዛት ችሎታ፣ ራስን የማወቅ ችሎታ፣ እንደዚሁም ደግሞ በማህበረሰባዊ አግባቦች ላይ ከፍተኛ ተጽዕኖ የማምጣት ችሎታ፣ በግንኙነቶች ላይ የሚገለጽ ጥበብና ውጤት ነው። ራስን ማወቅ ምንድን ነው? ራስን መግዛት ምንድን ነው የሚለው ስናል ስሜት ግብታዊነትን የሚገሩ ሰዎች ከውስጥ የሚወጣውን ግለት መግራት የሚችሉ ሰዎች በዚህ በስሜት ምህቀት ውስጥ ከፊተኛ ቦታ ያገኙ ሰዎች ናቸው። ይሄ በጣም አስፈላጊ ነው። ብዙ ጊዜ የስሜት መነሳሳ ብዙ የሚያዘው ከቁጣም ጋር ከንዴትም ጋር አንዳንዴም ከደስታ ውስጥ የሚፈልቁ ሰዎችን ወደ ግብታዊነት የሚከቱ ስሜቶችን የሚገዙ ሰዎች እነዛ ሰዎች አዋቂዎች ናቸው። እንደገና ራስን ማወቅ ነው የኢሞሽናል ኢንተሊጀንስ ውስጥ የሚተላለፉ ወራጩ የሚስመጠንቁ ማንነቶችን ጉድለታማነትን ሊሆን ይችላል ወይም የራስን ጉድለታ የማወቅ ይሄ ብላይንድ ስፖት የሚባለው ነገር ሁላችንም አለን እና ያ የኔ ጉድለቴ ምንድን ነው? ይህን ጉድለቴ ደግሞ በሌላው ጉድለት መሸፈን የምፈልግበት አቅጣጫ የትኛውን ብሎ ሙላታቸውን ጉድለታቸውንም የሚያውቁ ሰዎች የስሜት ምህቀት ወይም በስሜታቸው ላይ የተጠበቡ ሰዎች ናቸው። እንደዚህም ደግሞ የሶሻል አዌርነስ የማህበረሰባዊ እውቀታቸው፣ የሌሎችን ስሜት የመከታተል አቅማቸው፣ ሌሎችን የማንበብና የመረዳት ችሎታቸው እነዚህን ሰዎች በስሜት ጉዳይ ላይ የተራቀቁ ወይም የተጠበቡ ተግባቦት ኤሪያ ላይ በማህበረሰባዊ ተራክቦች ላይ እንደዚህም በግንኙነቶች ከፍተኛ ቦታ ያላቸው ተደርጎ እንዲወሰዱ ያደርጋቸው የሌሎችን ተቀብለው የእነሱን ሰጥተው በተዋጣ አሰር የተመጠና የገነነ ነገር መገንባት የሚችሉና የሚያስችሉ ሰዎች የሚገለጹባቸው ነው።
መልካም። ዶክተር ሳሙኤል ለመሆኑ ይህ የስሜት ልህቀት ስሜትን በእጅጉ የመቆጣጠርና ራስን የመግዛት ክህሎት ከአእምሮ ጤና ጋር እንደምን ተገናኘ? እንዴትስ ነው መጓደሉ ፈተና መኖሩ ደግሞ ለአእምሮ ጤና ትርፋት የመሆኑ ምስጢር?
በመጀመሪያ ሁላችንም የሰዎች በስሜታችን ልንጸነፍ እንደምንችል ማወቅ አለብን። በተለይም ይህንን ነገር የሚያካፍለው የአንጎላችን ክፍል አሜግዳላ የሚባለው ስሜትን በሚመለከት ፍርሃትን፣ ድንጋጤ፣ አደጋን የሚመለከት እና በዛ ዙሪያ የሚያሰመጠሩ ስሜቶችን እንደ ውስጥ የሚያጠራው ትንሽ ኦቾሎኒ የምታክለው የአንጎላችን ክፍል ብዙ ጊዜ አደገኛ ሁኔታ በሆነም በሚመስል ሁኔታ ውስጥ ሌላውን የአንጎላችን ክፍል በተለዩ የፊትለፊቱ ፎንቶሎን የሚያመዛዝነው በቆይታ ነገሮች ለማድረግ ራስን በመምከር ጊዜን በመጠየቅ በጥበብና በጥንቃቄ ውሳኔ እንድንሰጥ የሚያደርገን የአእምሮ ክፍል ኦቨርራይድ በማለት ስሜታዊና ግልጻዊነትን ወደ መሸሽና ወደ መሮጥ አይነት ሁኔታ ውስጥ እንድንገባ እንደሚያደርገን ስትረስ ባለበት ሁኔታ፣ ድንጋጤ አደጋ ባለበት፣ ሰዎች ስሜት ተጠልፈው የማይሆን ነገር ለማድረግና ለማለት እንደምንችል ይሄ ማንነት ስልባሌ እንዳለን ኢሞሽናል ኢንተሊጀንስን ከአምሮቴናለች ላይ ያለው። ሌላው ግን ብዙ ጊዜ ስሜትና ንቀት የተካኑ ሰዎች ራሳቸውን ስለሚያውቁ፣ ስሜታቸውን ቀድሞ ስለሚያውቁ፣ ስለሚገነዘቡ እነዛ ነገሮች በፍጥነት ለማስታገስና ምላሽ መስጠት ይችላሉ። ስሜቶቻችን በዛ ቅጽበት ምን እንደሚያስፈልገን የሚነግሩን መልክተኞች ናቸው። ብዙ ጊዜ የሚመጣን የሚሰማን ስሜት ረጠን ወይም ልብ ብለን አለመያዝ ወደ አደጋ ውስጥ ነው የሚከተው እና እንደዚሁ ሁሉም ስሜት መጥፎ ነው ማለት ባይቻልም ስሜቶቻችንን በጊዜው ምን እንደሚያስፈልገን ዋናው ነገር እንደሆነ ይነግሩናል። ከሰማናቸው ካልሰማናቸው ግን ከዛ ስሜት ተነስተው ወደ ቁጣ ውስጥ መግባት ይቻላል። ባይገባን ውስጥ መግባት ይቻላል። እና ከዚህ የተነሳ ድግግሞች በሆነ ቁጥር እነዚህ አይነት ሁኔታዎች ከአእምሮ ጤና ጋር ከመዛባት ጋር ይያያዛሉ። እኔ ለሰዎች አደጋ ከሆንኩኝ፣ ቁጠኛ ከሆንኩኝ፣ እንደዚሁም በማህበረሰባዊ ኑሮ ላይ የሚጨመሳህን ብቀንስ ከሆንኩኝ ሰዎች ያገለግሉኛል፣ ከመገለል እየተነሳ ወደ ውስጥ ማደር ይጀምራለሁ ማለት ነው። ራሴ መሰብሰብ ጀምራለሁ። ይሄ ደግሞ ዝም ብሎ የሚቀር አይደለም። ያለኝን በራሴ መተማመን እያላሸጠው ይሄዳል። ራሴ ልንጠይቅ እንዳዘን እንደተክዝ ያረጋል። ከዛም እየጨመረ ሲሄድ ያ ወደ ድባቴ ወደ ጭንጫት ውስጥ ይከታል። እንደዚህ እየተቀጣጠለ ለማልገስ ሲባል ወደ አልተገባ የሱስ መጠመር ውስጥ ይከታል። ሰንሰለቱ እየተቀጣጠለ ህይወትንም ጥያቄ ውስጥ የሚከት ነገር ውስጥ እስከ መግባት ይሄዳል ማለት ነው። የሚያመጣው ውድቀት ከፍተኛ ነው እና በአእምሮ ጤናም ላይ የሚያስከትለው ጠባሳ እና እንደዚሁም ደግሞ አደጋ ከፍታ የሚሰጠው ቦታ ይሆናል ማለት ነው።
ዶክተር ሳሙኤል ወልዴ የነርቭና የህክምና ስነ ልቦና አዋቂ እንዲሁም የህክምና መምህርና ደራሲ፣ በእንግሊዝኛው አጠራር ኢሞሽናል ኢንተለጀንስ በመባል የሚታወቀው በስሜት ጉዳይ የመጠበብ ራስን የመግራት ክህሎት ወይም የስሜት ልህቀት በተለይ በአእምሮ ጤና ላይ ያለውን አንድምታ አስመልክቶ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ አሉላ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እንዳልኩ ከኢትዮጵያ ምግብ ጋር አንድ ላይ ፔር አድርጎ ለሚመጣው ሰው ሁሉ ፋሲኔትድ ሆኑ ነበር የአፍሪካ ምግብና የአሜሪካን ጋር።
የሰማችኋቸው ወይዘሮ ነጻነት አለማየሁን ነው። በቅርቡ ከዚህ ዓለም የተለዩት በሳን ፍራንሲስኮ ከተማ የጃዝ ሙዚቃን ዳግም ያነቁ ስለመሆናቸው የሚነገርላቸው አቶ አጎናፍር ሽፈራው ባለቤት ናቸው። የአቶ አጎናፍርን ኪናዊና ማህበራዊ አበርክቶት በምሽቱ እንቃኛለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ወደ ቀዳሚው መሰናዶ እንሻገር። አስቀድመን ከአንድ የስነ ጥበብ ባለሙያ ጋር እንተዋውቃለን። ከአዲስ አበባ ዩኒቨርሲቲ አለፈለገ ሰላም የስነ ጥበብ ትምህርት ቤት የተመረቀው ሳሌ ተሰማ ተምትሜ ያለፉት 15 ዓመታትን ነዋሪነቱን በመካከለኛው ምስራቅ ካታር ላይ አድርጓል። ሳሌ ተሰማ በኢትዮጵያና በተለያዩ ሀገሮች ተዘዋውሮ ስራዎቹን ያቀረበ ሲሆን በዋናነትም በሰዎች ቁመት ልክ የሰራው የቡና ቅርጽ በካታር የቅርስ ማዕከል በሚካሄድ ትዕይንት አካል በመሆን እስከ መጪው መጋቢት ድረስ ለእይታ ክፍት እንደሚሆን ተነግሯል። ከሰዓሊ ተሰማ ጋር ኤደን ገረመው አጭር ቆይታ አድርጋለች። በመቀጠል ይቀርባል።
በጣም ነው ማመሰግነው ለዚህ ቃለ መጠይቅ ፍቃደኛ ስለሆንክልኝ እንዲሁም ባጭሩ ደሞ ስላገኘው ደስ ብሎኛል። እስኪ ማንነትህን ለአድማጮቻችን አስተዋውቀል።
እሺ በጣም አመሰግናችኋለሁ እንግዳችሁ አርጋ ስለጋበዛችሁኝ። ስሜ ተሰማ ተምትም ይባላል። ተወልጄ ያደኩት አዲስ አበባ ነው። ባለ ትዳር ላይ አራት ልጆች አባት ይሙያ ይስረል ስነከ አዲስ አበባ ስነ ጥበብ ትምህርት ቤት በሰልጣን ማለት ነው። ላለፉት 18 አመት ግን በአቪዬሽን ፊልድ ላይ ነው እየሰራ የምገኘው። አሁን ምኖርበት ሀገር ካሳብ ድሃ ውስጥ ነው ምኖረው።
እሺ እስቲ የት ስራዎችን አሳይተሃል? ከሳን ጀምር።
አሁን እንግዲህ ከዚህ ቀደም ከትምህርት ቤት እንደጨረስን ያው በኢትዮጵያ ውስጥ አዲስ አበባ እንዲሁም በድሬዳዋ ከዛም ጅቡቲ፣ ፈረንሳይ፣ ጣሊያን፣ ስዊድን፣ ሆላንድ፣ ኔዘርላንድስ ደግሞ እዚህ ካታር ውስጥ ደግሞ የአመቱ የሚዘጋጅ ተለያየ ዓለም አቀፍ ሴሌክሽኖች አሉ። እዛ ላይ በብራንድ አምባሳደርነት እንዲሁም እድል ገጥሞኝ ከኢትዮጵያ እንዲሁም ሳሊያን በማስመጣት ራሱ እዚህም የማሳየት እድሉ አለ እና ኦልሞስት ከተመረቁኝ 20 አመታት ብላ አልፎትኛል። በዚህ 20 አመታት ውስጥ በርካታ ሀገራት በማሳየት አቅም ችሎን እያረኩን ያለው።
ወደ ስዕል ስራ እንዴት ገባ? ስዕል ጥሪ ነው የሚለውን ነገር እንዴት ነው ያወቀው?
እንግዲህ ሳሊ ደግሞ ያው በመወያየን የሚጠበብ ዘርፎች ላይ ብሆን መወለድ ያስፈልጋል። በተፈጥሮ የምናገኛቸው ነገሮች ናቸው። ከዛ መሬት ላይ የጫርን ከዛ ቀበመጠሉ የትክሲያን ውስጥ በሰንበት ትምህርት ባሳለፍንበት ሁነት ውስጥ አበባ ስሎች እየሳለን እያለን ያው ከፍተኛ ሃይስኩል መጨረስን በኋላ አዲስ አበባ ስነ ጥበብ ዲዛይን ትምህርት ቤት በመግባት ሙያው ማደግ ትችሏል ማለት ነው። እና ያው መነሻው ከተፈጥሮ የተገኘ እውቀት ነው። ትምህርት ቤት ውስጥ ክሉስ በመሳል በዘመድ አድርጎ ነው ወደ ኮሌጅ ደረጃ ስፔሻል አዳርጌው አሁን ደግሞ ከሚሰራው ስራ ፊልድ ኦፍ አቪዬሽን ከሆነ ለጎን ለመስራት ላይ ይገኛል ማለት ነው።
እሱ እንግዲህ አይከብድም። ምናልባት የሙሉ ጊዜ ሌላ የአቪዬሽን ስራ ኖሮ የአራት ልጆች አባት ነህ፣ በዛ ላይ በሰው ሀገር ነው የምትኖረው እና እንዴት ነው እነዚህ ነገሮች ያመጣጠንካቸው?
ሁለት ነገር ያስፈልጋለሁ። አንደኛ ሙያ የሚገርምሽ የኢትዮጵያ አየር መንገድ ክብር ይግባው እና ለአምስት አመታት አገልግያለሁ። ከሰባ አመታት በፊት የኢትዮጵያ አየር መንገድ ለአውሮፕላኑ አካላት ዲዛይን የኤክስቴሪየር ሌቨሪ ማለት ነው ከአዲስ አበባ የስነ ጥበብ ዲዛይን ትምህርት ቤት ነው የሚቀጥር የነበረው ለሰባ አመት እስካሁን ድረስ በፖሊሲ ደረጃ ማለት ነው። እና በፈረንጆች 2003 ነው በሳሊያን ተፈልጎ ያው የአቪዬሽን ልምድ እዛ ተጀመረ ማለት ነው። እና አምስት አመታት አገለገለኝ እና ያው ከቀጠሉም 2008 ደግሞ ጀምሮ እስካሁኑ 2023 አሁን 24 ካታ ኤርዌይስ ውስጥ ነው በመስራት የምገኘው። እና ለዚህ እንደ ትልቅ አድርጌ መምሳ አንደኛ እግዚአብሔር ፈቃድ በመቀጠል እጅግ ማከብራት የልጆች እናት ከመስተዋል የተወዘረ ለምን በላይነ የልጆችን ማሳደግ ቤቱን አስተዳደር አጠቃላይ በመያዝ በቃ ከስራዬ ጎን ስዕል እንደመዝናኛ ነው። በቃ ልክ አንድ ሰው ምንም ይስራ ምንም የመዝናኛ ሰዓት አለው። ጥሩ የሆነ የእረፍት ሰዓት አለኝ። በና የእረፍት ሰዓቶች ነው እነኝ ስራዎች የሚሰራው። ሰዓቶችን በአግባቡ መጠቀም የቤተሰብ ሰዓት አለ፣ የራስ ሰዓት አለ፣ የሀገር ሰዓት አለ፣ የአገል የሃይማኖት ደግሞ ሰዓት አለ። እነኝም ያው የአእምሮ ነጻነት ሲኖር ያው መስራት ምችው ነገር አለና ትልቁን ድርሻ የክብር ባለቤት ነዘረለም ነው ማለት ይችላለኝ።
ከዚህ ቀደም አንድ የሰጠኸው ቃለ መጠይቅ ላይ እንደ መምህር ሆነህ አይቻለሁ እና በካታር የስዕል ስልጠና ትሰጣለህ እንዴ?
ካታር ውስጥ የካታር ኢንተርናሽናል ስኩል አለ ለኢትዮጵያ ላይ ማለት ነው። እና አራቱን ልጆቼ ሀገራዊ እውቀት ይላሉ ኢትዮጵያውያን ስለ ሀገራቸው ማንነት ለምሳሌ ከሰራናቸው ፕሮጀክቶች አሉ በኢትዮጵያ ቡና መጣት ላይ በህዳሴው ግድብ ላይ ስለ አድዋ ያንን ወርክሾፕ በመስጠት እነኝህ ህጻናት ከሀገራቸው ርቀት ቢሆኑም ግን ለሳሌ እንደ ኢትዮጵያ ደግሞ ኃላፊነት አለብኝ በማሰብ እዚህ ካታር ብቻ በምጓዝባቸው ሀገራት በተለይ በትውልድ ላይ ስለ ማንነታቸው መሰል ነገሮች በመስራት ትገኛ በመሆኑም እዚህ ካታር በሚገኝ ኢንተርናሽናል ስኩል የካታር መንግስት ለኢትዮጵያውያን የሰጠን ትልቅ ትምህርት ቤት አለ እና ኢትዮጵያ ኤምባሲ ጋር በመሆን ኢትዮጵያውያን ይማሩበታል። ስለዚህ ልጅ ህጻናት ከሀገራቸው ስራ በማንነታቸው ዙሪያ ላይ የመዝራት ኃላፊነት ስላለ ያን ህጻናቶችን የማንነት ማስገንዘቢያ የስነ ጥበብ ወርክሾፕ የመሳሳያል ማለት ነው።
አንድ በጣም ያየሁት ነገር ቡናን ትጠቀማለህ ስዕሎች ላይ እንዲሁም ደግሞ ከነሐስ የተሰራ ትልቅ የቡና ስታችሁም አለ። እስቲ ስለሱ ነገር ንገረኝ። እነዚህ ከቡና ጋር የተያዘው ነገር ምንድን ነው? የት ደርሷል?
ቡና እንግዲህ ያው የኛ የኢትዮጵያ በረኛ እንግዲህ የኢትዮጵያ ውስጥ የሰሩ መዛ በገኘ ተወለ ከተባሉ አንዱ ባሻገር ቡናችን ነው እና ይህን ነገር ቡና ደግሞ እኛ የማስተዋወቅ ኃላፊነት አለ። ቡና ምሽ የማይጠጣ ሰው የለም በየትም ሀገር ስንትራብል ስናደርግ እና ለቡና ደግሞ መጠጫ ምክንያት የሆነች ኢትዮጵያ ነች። እና ግን ዛሬ 2023 ካታር ትልቅ ኢንተርናሽናል ኤክስፖ አዘጋጅታ ለስድስት ወራት ክፍቶ ነው። ከኤክስፖ በፊት ግን አለም አቀፍ ኤግዚቢሽን ከናወን ነበረና እዛ ኤግዚቢሽን ላይ የሆርቲካልቸር ፓርት ነበረ የኤክስፖ ፓርት ነበረ እና ምን ከግብርና ጋር እንደምንላያዘው ስል ስለዚህ ላይ በውስጤ ሁሉም የሚያስቆጭ ነገር አለ። እኛ የቡናው ባለቤት ሆነ በርካታች ነው እየከበሩበት ያለው እና ስለዚህ ቡና ምን ማድረግ አለብን ብንል ትልቅ የኔን ቁመት ሊያክል የሚችል የቡና እስከልብቸው በውቃ ቀርብኝ እና እዛም ኢትዮጵያ የዓለም ቡና መጠጣት ምክንያት እንደሆነች አፍራራው። የሀገሬው መንግስት ደግሞ በሚያስገርምሽ መልኩ ይህንን ከካርድቦርድ ነው የሰራሁት ትልቅ ቡና ነው በነሐስ ተሰርቶ በአንድ የሆነ አካባቢ በአደባባይ ላይ እንዲቀመጥ ቃል ተገብተኝ እጅግ ከፍተኛ ደስታ ላይ ያለሁት እና ስለዚህ ቡና ወስደውኝ እንደመስላለሁ።
መቼ ነው ይሄ ቃል የተገባል? የትኛው አደባባይ ላይ ነው ሲሆናል የተባለው?
አሁን ቃል የተገባልኝ ኖቨምበር 25 ከ30 በነበረ ትልቅ ዓለም አቀፍ ሴሌክሽን ላይ ቀርቦ ነበር ይሄ ስል። ከዛ በኋላ የኢትዮጵያ ፓቪሊዮን አለ፣ በርካታ ሀገሮች ነው እያከናወኑ ያሉት ይህን ፓቪሊዮን እና የኢትዮጵያ ኤምባሲ በአጋጣሚ እዚህ ላይ ትልቅ ምስጋና ይገባዋል እና ያን ፓቪሊዮን ትልቅ ቡና እዛ እንዲቀመጥ አድርገው በመታየት ላይ ያለ በአሁኑ ሰዓት በፓቪሊዮን እስከ ማርች አጋማሽ ለህዝብ ክፍት ሆኖ እየታየ ነው እና እሱ ለተጠናቀቀ በኤምባሲው አማካኝነት ይሄ ወደ ብሮንዝ ካስ ተደርጎ እነሱ በሚመጡት አካባቢ እንግዲህ በሀውልትነት ሊቀመጥ ነው። እንግዲህ በህይወቴ በጣም ትልቅ አቺቭመንት ከብዬ ከምላቸው አንዱ ነገር ትልቅ ነገር ነው እና በርካታዎችም ይህን ታሪክ ያውቃሉ።
አይነት ሰዓሊ ነኝ ብለህ ትላለህ ወይም ደግሞ የአሳሳል ዘይህን የቱ ጋር ታስቀምጠዋለህ?
አሁን ያሁን ይህ ከኔ ስራ ዝም ብዬ ካታጎራይ ሳደርገውን ያው ራሴ በራሴ ስሜት የኔ ስራ ከተኮር ዲፕሎማሲ ላይ ይመስለኛል። በርካታ ሀገራት እንዲሁም ግለሰቦች የተቋማት በሚያደርጓቸው ማናቸውም በጎ አድራጎት እነኝህ የተደረጉ ድርጊቶችን ወደ ስዕል በመቀየር በቅጽበት ማለት ነው ያንን ስሜት ሊያጎላ በሚችል መልኩ በማዘጋጀት ወደ ስዕል የመቀየር ስሜቶች ላይ አለ እና ሞሮኒስ መልካም ነገሮች ላይ በጎ ነገሮች ላይ እና በቃ ዲፕሎማሲ ላይ ፎከስ ያደርጋሉ። ምክንያቱም ከእንግዲህ ከዋና ቋሚ ስራ ጎን ለጎን ነው። ግን ቋሚ ስራዬን በአጋጣሚ ለስዕል ነው መቆጥረው። በአጋጣሚ ቴክኒካል ቢሆንም ያው ነገሮች ተመቻችተውልኝ ከዚህ ጋር አያያዘ የተነሳ ያገኛሉ ማለት ነው።
እስቲ እንግዲህ እንደ ሰዓሊ ወደፊት ራስህን የቱ ጋር ታየዋለህ? ህልምህ ምንድን ነው?
ህልሜ እንግዲህ ምንድን ነው መቼም ለመስጠት ያው መሰጠት ይፈልጋል። እግዚአብሔር የሰጠኝን ጥበብ ለበጎ አላማ መልካም ለሚያደርጉ አካላት ከግለሰብ እስከ ተቋማት እስከ ኔቲሽንስ እና ሀገራችን ገጽታ በቃ በጣም ትልቁ ነገር ሀገራችን በአሁኑ ገጽታ በጣም በሚያሳዝን መልኩ በየትም በምንባቸው ቦታዎች በሰብአዊ አካላት የሚነሳው ነገር በጣም ስሜት ታሽ የሚያደርግ ነው እና ይህን ነገር ሁላችንም ኃላፊነት አለ ሀገራችን ፕሮሞት የማድረግ በየተሰማረ በተለይ ከኢትዮጵያ ውጭ ያለ ኢትዮጵያውያን ማለት ነው። ስነ ጥበብን በመጠቀም ሀገሬን በቃ ልክ አትሌቶቻችን እንዴት ነው ሮጦ ላባቸውን ደማቸውን አፈሰው እንደሚያደርጉት እኔም በዚህ በስነ ጥበብ የተጀመረውን ጉዞ ያ ነው ህልሜና ሀሳቤ።
ካታር ውስጥ የራስህ ጋለሪ የመክፈት ሀሳብ እንዳለህም አይቼ ነበር እና ስለሱ ጥቂት በለኝ።
አዎ እዚህ ምንድን ነው እዚህ ካታር ውስጥ በምኖርበት እንግዲህ ለ16 ዓመታት ውብ የሆነ 16 ዓመታት ነው የኖርኩ ያለሁትን። ያም ውብ ስልሽ እንግዲህ ከሀገር ተርቆ እኛውን ውብ የምናደርጉ የምኖርባቸውን አካባቢዎች እንደዚህ አይነት ኤነርጂ ውስጥ ካለ ድረስ ኦልሬዲ ጊዜያዊ ራሴ ስቱዲዮ አለ። ከጊዜያዊ ስቱዲዮነቱ ነገሮች ሲመቻቹ ወደ ራሴ የሆነ ጋለሪ ለመጓዝ ያው በመንደርደሪያን ያለሁት።
እስቲ አንድ ሌላ ያየሁት ነገር እና ሳልጠይቅህ ማለፍም አልፈልገው ካየኋቸው ፎቶግራፎች መካከል አንተ ከዚህ ቀደም ኢትዮጵያ ላይ ሲሰሩ ለነበሩ ተቋማት፣ ድርጅቶች በተለይ አምባሳደሮች ስጦታ ስታበረክት አይቻለሁ እና ይሄ ከምን የመነጨ ነው?
ይህንግር ሳደርግ ነበሩ። ይህ እንግዲህ ኮሌጅ እያለሁ 20 ዓመታት በፊት የነበረ ልምድ ነው እና በዜና አውታር ስመከታተል ለምሳሌ እንደምሳሌ ብንወስድ የአሜሪካንና ኢትዮጵያ አመተኛ አመትን መከበሩ በዜና አውታር ላይ ሰማሁት። አሁን በርካታ አሜሪካውያን ኢትዮጵያውያን በአሜሪካን ራሳቸውን ሰርተው እየተማሩ ወገኖቻቸው ቤተሰቦቻችን ይረዳሉ። አደሴም ታይም በዛ ወቅት ኤች አይ ቪ በሽታ በጣም በከፍተኛ ሁኔታ እየተሰራፋ በነበረበት ሰዓት በርካታ ሰዎች ይረዱ ነበረ። ዜናውን ሳደምጠው በቀጥታም በተዘዋዋሪም በአንድ በዓለ ዕዳነት ይሰማኛል። ጠዋት ደውዬ አድናቆቴን ገልጽላቸዋል። ቀጠሮ አስይዛል። ከተቀበሉኝ በኋላም እንደ አንድ ትልቅ ባለስልጣን ይቀበሉኝ፣ ሀሳቡ ይገረሙበታል፣ ይደንቁበታል። እኔ ደግሞ ግለሰብ የሆንኩስ ኢትዮጵያዊ ግን የዚህ ለሁለቱ ሀገሮች ጉዳይ ደግሞ እንደ ጉዳይ የሚያስጨንቅ የሚያስጠበኝ የኢትዮጵያዊ ሰዓሊ እንደሆንኩ እና በዛ ሀሳብ ምክንያት ይህን ነገር እያደረግኩ እንዳለው እና በጣም ተደስተው ተገርመው ከነሱ የሚገኙ መለሽ በጣም በእውነት የሚፈጥረው ቀላል አለን። በአጋጣሚ በዛ ሰዓት ብቻ ሰር አሁንም ስለዚህ በምንበት ሀገራት ሀገራችን ላይ አሁን በኬንያ ናይጄሪያ ባለፈው በሀገራችን ላይ በተፈጠረው ችልቅ ችግር ሀገራችን ውስጥ የነበረውን ችግር ለመፍታት ባደረጉት ነገር በቀጥታ ኤምባሲ በመሄድ ከተያያዥ ሆኖን ሀሳብ ወደ ስዕል በመቀየር ማለት ነው ሀሳቡ ወደ ስዕል በመቀየር እዚህም ያው ቀጥሏል ጉዳይ ነው።
እሺ ሰዓሊ ተሰማ ከአሜሪካ ድምጽ ጋር ለነበረ ቆይታ ስለሰጠህን ጊዜ አመሰግናለሁ።
እኔም እጅግ በጣም አመሰግናለሁ። በጣም ጊዜ ስጥልኝ። አመሰግናለሁ።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስና አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ።